አለኝታ ነጻ ጾታዊ ጥቃት የምክር አገልግሎት የስልክ ጥሪ ከአንድ ዓመት ተኩል በፊት ስራ የጀመረ ሲሆን ጾታዊ ጥቃት ለደረሰባቸው ሰዎች ነጻ የምክር አገልግሎት ሲሰጥም ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የደጋፊ ማጣት ችግር የነጻ አገልግሎቱ ተቋርጦ የቆየ ሲሆን ከሶስት ሳምንታት በፊት ግን በድጋሚ የነጻ አገልግሎቱ መጀመሩ ተሰምቷል። ኤደን ገረመው በሴታዊት ንቅናቄ ውስጥ ያለይታ መርሃ ግብር ስራ አስኪያጅ ፌቨን ገረሙን አነጋግራ ነበረ። ቆይታቸው ፌቨንስ ላይን ለይታ አጠቃላይ ዓላማ ከምታስረዳበት ይጀምራል።
አለኝታ በሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጾታ መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት፣ የሬፈራል አገልግሎት እና እንደገና ደግሞ ስለ ጾታ መሰረት ያደረጉ ጥቃቶች መረጃም የሚሰጥ ነጻ የስልክ አገልግሎት ነው። በብዛት የምንሰራው ጾታ መሰረት ያደረጉ ጥቃቶች ላይ ሆኖ በፕሮፌሽናል በሆኑ ካውንስለሮች የሚሰራ ክላይንት ነው።
ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት የስልክ ጥሪዎች ነበር የሚመጡለት?
አለኝታ ከተጀመረ ወደ ሁለተኛ ዓመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ ጾታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ። ጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ ገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። ድስ ካውንስለሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው ብዙ ጊዜ የሚወሰነው። በደንብ ፕሮሞት ሲደረግ በሬዲዮ አድ ምናምን ስናገኝ በደንብ ኮሎች ይኖሩናል።
አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ፣ በተለይም ደግሞ ኮቪድ በነበረበት ወቅት እና መቼ ነበረ የተቋረጠው እና ምክንያቱስ ምን ነበረ?
የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ የሚሰሩት የነበሩ። ስለዚህ በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ። ምክንያቱም መጀመሪያ ስንጀምር አለኝታን ጾታን መሰረት ያደረጉ ጥቃቶች ላይ ነጻ አገልግሎት እንዲሰጥ ነበረ ያሰብነው እና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ፣ ስፖንሰር የተደረግንበት ነጻ እንዲሆን ማለት። ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ብር የለን ነበረ። ለዛ በመካከል ነጻ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም። በዛም በተወሰነ ተቋርጦ ነበረ።
እንግዲህ የጾታዊ ጥቃትን በተመለከተ የመጀመሪያው የስልክ ነጻ የስልክ መስመር ይመስለኛል እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ በአሁን ሰዓት?
አሁን ላይ ከዩኤን ወመኖች ጋር ለመስራት እየሞከረ ነው በአለኝታ ዙሪያ። እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰጥተውናል የነጻ መስመሩን፣ ሰዎች ሲደውሉ ነጻ እንዲሆን ማለት ነው። የእሱን መስመር ለማግኘት ችለናል። ስለዚህ ከእነሱ ጋር እየተባበርን እየሰራ እንገኛለን።
በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ?
ሜይንሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው። ካውንስለሮቻችን ከቤት ሆነው ነበረ የሚሰሩት ይህን አገልግሎት የሚሰጡት። ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንስለሮች ውስጥ ያለ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንን እና ብር የምናገኝ ከሆነ ሲስተሙን ማሳደግ እንችላለን።
ተገልጋዮች ከየት ከየት አካባቢ ነው የሚደውሉት?
አለኝታ ላይ በብዛት እንደዚህ አይነት ስፔሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን የምንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ ይደወላል፣ እንደገና ደግሞ ከክፍለ ሀገር ሁሉ ይደወላሉ። በአብዛኛው ግን እኛ የሬፈራል አገልግሎታችን መረጃ የምንሰጥበት ማፕ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው።
ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነው እና ጥቃትም ለደረሰባቸው ሰዎች ይሄን መሰለ አገልግሎት የሚሰጡ ሌሎች ተቋማትም ይሉምና ያለኝ ተፋይዳው ምንድነው ታያለሽ?
ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታ መሰረት ያደረገ ጥቃት ሲደርስበት እዚህ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሄደው አይደለም እነዚህ ነገሮች የሚናገሩት እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። እንደኛ እሱ ነው። ሁለተኛ ደግሞ አብዛኛው ግን ለመናገር ይፈራሉ፣ ማንነታቸው እንዳይታወቅም ይፈራሉ እና ያንን በጣም የሚቀርስ ነገር ነው። ምክንያቱም ሲደወል ማንነታቸው ቁጥራቸው አይመጣም፣ ሚስጥራዊነቱን እንጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው።
በጣም ነው የማመሰግነው።